voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬን አርብ መስከረም 23 2008 ዓ.ም ስርጭት ይዤ የማስተናግዳችሁ ሶሎሞን አባተ ነኝ። ሲዮን ግርማ ፕሮግራሙን ትመራለች።
Members of my government and I myself have come here on several occasions to brief you about the situation and to inform you about the
ባለስልጣናትና ራስ የሚሁን ጉዳይ ለማስረዳትና የኤርትራን ምክንያታዊ ያልሆነ ጠባይ ለማሳወቅ ብዙ ጊዜ ተመላልሰናል።
የጅቡቲ ፕሬዚደንት ኢስማኤል ኦማር ጊሌ ለመንግስታቱ ድርጅት ሰባኛ ጠቅላላ ጉባኤ በፈረንሳይኛ ከተናገሩትና ወደ እንግሊዝኛ እየተተረጎመ ከተሰማው አቤቱታቸው የተቀነጨበ ነው የሰማችሁት። ዘገባ አለን። ለሐጂ ጉዞ ሄደው ሕይወታቸውን ያጡ ኢትዮጵያውያን የሚመለከትም ቅንብር አለን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ሰሎሞን ክፍሌ ያሰማናል።
እንደምናምሽታችኋል። የኢትዮጵያ መንግሥት ባለፈው ዓመት ህዳር ሀገራቸው ውስጥ በተቀሰቀሰው የኢቦላ ወረርሽኝ ምክንያት የለቀቁትን የሰራሊዮን ኃይሎች ለመተካት ተጨማሪ ተዋጊ ወታደሮችን ወደ ደቡብ ሶማሊያ የመላክ ዕቅድ እንዳለው ተዘገበ። በኢትዮጵያ ወታደራዊ ምንጮች ገለጻ መሠረት አዲሶቹ የኢትዮጵያ ወታደሮች የወደብ ከተማዋን ኪስማዮን ጨምሮ በታችኛው ጁባ የሚመደቡት የጁባላንድ ጊዜያዊ አስተዳደር ኃይሎች የአልሸባብ ሚሊሻዎችን ከግዛታቸው እንዲያባርሩ ለመርዳት ነው። የአሜሪካ ድምፅ የሶማሊኛው አገልግሎት እንደዘገበው 1,000 የኢትዮጵያ ወታደሮች ናቸው ወደ ሶማሊያ የሚላኩት። መቼ እንደሚሄዱ ግን እስካሁን የተገለጸ ነገር የለም። በናይጄሪያ ወታደራዊ ባለሥልጣናት መግለጫ መሠረት ትላንት ማታ ማይዱጉሪ ከተማ ውስጥ 4 አጥፍቶ ጠፊዎች ባደረሱት የቦምብ ጥቃት በትንሹ 14 ሰዎች ተገድለዋል። ባለሥልጣናቱ በዛሬው ገለጻቸው ደግሞ ሌሎች 39 ጉዳት ደርሶባቸዋል ብለዋል። የአይን ምስክሮች ከአጥፍቶ ጠፊዎቹ መካከል ቢያንስ 2 ሴቶች መሆናቸውን ተናግረዋል። የናይጄሪያ ጦር ሠራዊት ቃል አቀባይ ለጥቃቱ የቦኮ ሐራም ነውጠኞችን ይከሳል፣ ኃላፊነት የወሰደ ወገን ግን የለም። በሰሜን ምዕራብ ዩናይትድ ስቴትስ ክፍለ ግዛት በኦሪጎን አንድ የማኅበረሰብ ኮሌጅ ውስጥ ትላንት 9 ሰዎችን ተኩሶ የገደለው ግለሰብ ያነጣጠረው በክርስቲያኖች ላይ ነበር ሲሉ እማኞች ተናገሩ። በከባዱ ታጥቆ የነበረው ተኳሽ ትላንት ጠዋት በኮሚኒቲ ኮሌጁ መማሪያ ክፍሎች ገብቶ ተኩስ ከከፈተ በኋላ ፖሊስ በሰጠው ምላሽ ተገድሏል ሲሉ ባለሥልጣናት አስረድተዋል። የሕግ ፖሊስ የተኳሹን ግለሰብ ስም እስካሁን ይፋ ባያደርግም ቢያንስ 2 እማኞች እንደተናገሩት ሰዎቹን ከመግደሉ በፊት የክርስትና እምነት ተከታዮች መሆን አለመሆናቸውን ይጠይቅ ነበር። ከአንድ ሳምንት በፊት በሳውዲ አረቢያ የሐጅ በዓል በተከበረበት ወቅት የሕዝብ መጨናነቅ በፈጠረው ትርምስና በትንፋሽ እጥረት የተረጋግጠው የሞቱት ምዕመናን ቁጥር በወቅቱ ከተገለጸው በላይ እያደገ ነው። ቴህራን ከ450 በላይ የሚሆኑት ሰለባዎቹ አስከሬን ለቀብር ወደ ኢራን እንዲመለስ ጠይቃለች። ኢራን በዚያን አሳዛኝ እልቂት የሞቱት ዜጎቿ ቁጥር 465 መሆናቸውን ስትገልጽ አሃዙ ከየትኛውም ሀገር የበለጠ ነው ተብሏል። ግብፅ 124፣ ናይጄሪያ 64 የሞቱባቸው መሆኑን አስታውቀዋል። በትንሹ 244 ሌሎች ዜጎቿም የት እንደደረሱ እንደማታውቅ ናይጄሪያ ጨምራ ገልጻለች። የሳውዲ አረቢያ ባለሥልጣናት በአደጋው 769 ሰዎች መሞታቸውን ሲናገሩ፣ አሶሲየትድ ፕሬስ የዜና ወኪል ግን በቅርቡ 999 መድረሳቸውን ዘግቧል። በዓመታዊው የሐጅ በዓል ዘንድሮ ከ180 ሀገሮች የሄዱ ከ2 ሚሊዮን በላይ ሰዎች ሳውዲ አረቢያ መገኘታቸው ታውቋል። በመጨረሻም ሞስኩ በሶሪያ ተቃዋሚዎች ላይ የምታካሄደውን የአየር ድብደባ አቁማ የእስላማዊ መንግሥት ቡድን ኢላማዎች ላይ እንድታተኩር በዩናይትድ ስቴትስ የሚመራው ጥምረት እየጠየቀ ቢሆንም ሩሲያ ዛሬም ሶሪያ ውስጥ ተጨማሪ ጥቃቶችን አድርሳለች። እነዚህ ወታደራዊ እርምጃዎች በሶሪያ የሚካሄደውን ግጭት ከማባባስና ጽንፈኝነትን ይበልጥ ከማቀጣጠል በቀር የሚፈይደው ነገር የለም ይላል በቱርክ ውጭ ጉዳይ ሚኒስቴር ድረገጽ ላይ የወጣው የህብረቱ መግለጫ። በሶሪያ በዩናይትድ ስቴትስ በሚመራው ወታደራዊ ህብረት ውስጥ ብሪታንያ፣ ቱርክ፣ ፈረንሳይ፣ ጀርመን፣ ኳታር እና ሳውዲ አረቢያ ይገኙበታል። ዜናው አበቃ።
አመሰግናለሁ ሰለሞንን ለዜናው። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። በሳውዲ አረቢያ ለሐጂ ስርዓት በተጓዙ እማኞች ላይ በትርምስ መሃል በተፈጠረው መረጋገጥ ከሞቱት 769 አማንያን መካከል 13ቱ ኢትዮጵያውያን መሆናቸውን የሃይማኖት መሪዎች ገልጸዋል። ሳውዲ አረቢያ ከሚገኘው የኢትዮጵያ ኤምባሲና ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንዲሁም ከአካባቢው ነዋሪዎች የተውጣጣ አንድ ቡድን የሰጠውን የቪዲዮ መግለጫ ተንተርሶ ሄኖክ ሰማግዜር የሚከተለውን አሰናድቷል።
መስከረም 13 ቀን በሐጂ ጸሎት ላይ ሳሉ በሳውዲ አረቢያ በደረሰ መገፋፋትና መጨናነቅ በደረሰው አደጋ ከሞቱትና ከቆሰሉት መካከል 13 ኢትዮጵያውያን እንዳሉበት የገለጹት ሐጂ መሐመድ አሚን የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ናቸው።
ከዚህ በፊት የሞቱትን ሁለት ኢትዮጵያውያን ጨምሮ የሟቾች ቁጥር 13 መሆኑ ተረጋግጧል።
የሐጂ መሐመድ ድምፅን ነው የሰማነው። ለድምፁ ጥራት ይቅርታ እንጠይቃለን። ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የውጭ ሀገር ኢትዮጵያውያን ሙስሊሞች አስተባባሪ ኢማም ሼክ ሳልሃዲን ወዚር መስመር ላይ ይገኛሉ። እንደምናመሹ ሐጂ?
በጣም ደህና ነኝ አቶ ሄኖክ።
በቅድሚያ እንግዲህ ይሄ እንግዲህ በእስልምና ቅዱስ በሆነው ስፍራ በደረሰው አደጋ እናዝናለን። የኢትዮጵያውያኑን ሁኔታ እንግዲህ ከሐጂ መሐመድ አሚን አንደበት ሰምተናል። እስኪ ዝርዝር መግለጫ ይስጡን። ምንድን ነው የተፈጠረው? ያለው ሁኔታ የማጣራት ሂደቱ ምን ይመስላል?
ብስሚላህ ራህማን ራሒም። በመጀመሪያ ለዚህ ላልታሰበው ላልተጠበቀው ለሞት ለተዳረጉት ኢትዮጵያውያን ሙስሊሞች ከልብ የጥልቅ ሐዘን ተሰምቶናል። የምክር ቤቱን ፕሬዚዳንት ይህንኑ መልእክት ነው ያስተጋቡት። ለቤተሰቡም ከፍተኛ መጽናናትን እና ጸሎትን ተመኝተዋል። እኛም እየተመኘን ነው። በእውነቱ የተከሰተው በእኛ ኢትዮጵያውያን ሙስሊሞች ብቻ ሳይሆን እጅግ በጣም ብዙ ሀገሮችን ያካተተ ትራጀዲ ነው። መንስኤዎቹ አሁንም ፉሊ ጥራትና በስጌት እየተደረገ ነው። አንዱ በጣም ከፍተኛ ሙቀት እንደነበረና ኮንቮዮች የሚሄድና የሚመለሱ ተጋጥሞ ከፍተኛ ያልታሰበ የመጨናነቅ ፈጥሯል። በዚህም የተነሳ እጅግ ብዙ ሰው ነው የሞተው። እኛ ኢትዮጵያውያኖች የሞቱትን ለማስረገጥ በጣም ስንረባረብ ስንሰራ ከርመን፣ እንደሚያውቁት እኛ ኢትዮጵያውያንና ሶማሌዎች እና ሱዳኖች በጣም እንመሳሰላለን፣ እንዲሁም ኤርትራውያን። ስለዚህ የሞቱትን አስክሬን በፍሪጅ ነው የሚያስገቡት። ያንን ፍሪጅ ውስጥ እጅግ በጣም ፎቶግራፎች እየተለጠፉ በጣም አድካሚ በሆነ የማጣራት ዘመቻ ሲካሄድ ቀርመዋል።
እንግዲህ ብዙ ሰዎች ናቸው። ለአድማጮችም ለማስረዳት ያህል ህይወታቸው ያለፈው 769 ሰዎች እንደሆኑ ነው እስካሁን የተገለጸው። ከነዚህ መሀል 13 ኢትዮጵያውያን እንዳሉ በምንድን ነው ያወቃችሁት?
ያወቅነው የፊንገር ፕሪንት አለ፣
አሻራ።
አሻራው ሀገር ሲገቡ አሻራ ይወሰዳል። በዛ መሰረት ለማረጋገጥ ችለን ለሟቾቹ ቤተሰብም ይህንኑ ሀዘናችንን በጥልቅ አሳውቀን መልእክቱም ደርሷቸዋል።
ይህ እንግዲህ በአሻራ የታወቁት ናቸው። ያልታወቁ ሌሎች ሊኖሩ ይችላሉ ማለት ነው።
አሁን እንግዲህ አንዳንድ አወዛጋቢ ነገሮች የሳውዲንም አውቶሪቲ ወይንም መንግስት ኃላፊዎች እየጠየቅን ያለ ነው። ሌሎች ያልታወቁ እንዲሁ በጅምላ የተወሰኑ የተቀበሩ እንዳለ አንዳንድ መረጃዎች ሰምተን ስንጠይቃቸው፣ አይ የለም እያንዳንዱ ሀገር መዋች እኛ የመቅበር መብት የለንም፣ እየጠየቅን የሀገሩ መንግስታት ተወካዮች እያዩ ካስረገጡ በኋላ ነው የሚል መልስ እየሰጡን ነው። ያንንም ቢሆን እያጣራን እንገኛለን። ለማንኛውም የቆሰሉት ወደ 25 ደርሰዋል። ከነዚህ 25ዎቹ አብዛኞቹ ሽሮ ወደ ቀያቸው ወደ የቦታቸው ተመልሰዋል። የተቀሩት በህመም ላሉት ጥቂት ናቸው። እነዚህ ከሞቱትም 13ቱ መካከል አንዳንዶቹ በቤተሰብ ፍላጎት እዛው እንዲቀበሩ በጠየቁት መሰረት ተቀብረዋል። እጅግ የሚያሳዝነው አንድ ወንድማችን ሙስሊም ቤተሰብ ባልተቤቱ ሞታ እሱ ተርፈዋል። ያው የባለቤቱም የቤተሰቦቿንም ፍላጎት ለማሟላት እዚሁ ይቀበሩልን ባሉት መሰረት እዛው መካ ተቀብረዋል። የብዙ ሙስሊም ምኞት በብዙ ጊዜ እዛ የተጸደቀ የተባረከ ቦታ ተብሎ ስለምታመን ሟቹን አስክሬን ወደ አገር ቤት የመመለስ ጥያቄ ብዙ አይመጣም። እስካሁን የገጠመን የለም። እዛው ነው የምትቀበረው።
በጣም ነው የምናመሰግነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የውጭ ሀገር ኢትዮጵያውያን ሙስሊሞች አስተባባሪ ኢማም ሼክ ሳላሁዲን ወዚር፣ ለደረሰው አደጋ እናዝናለን፣ ለሟች ቤተሰቦች መጽናናትን እንመኛለን። በአጠቃላይ በሙስሊሙ ማህበረሰብ በደረሰው አደጋ የአሜሪካ ድምጽ ሬዲዮ ሀዘኑን ይገልጻል። እርሶም ለሰጡን ማብራሪያ እናመሰግናለን።
እኔም በጣም አመሰግናለሁ ተሄኖክ ይህን ለሰጠኝ። እንዳሉት እርሶም የእኛም ጸሎትና ፍላጎት የተቀሩትንም ሁሉ ሽሮ ወደ አገር ቤት በሰላም እንዲገቡ፣ እነዛም የሞቱትን ደግሞ የሰማይና ምድር የፈጠረ ፈጣሪ ጌታችን እንዲቀበላቸው ወደ ገነት እንዲዶላቸው ጸሎታችን ነው። ለቤተሰቡ ከፍተኛ መጽናናትን እንመኛለን።
ወደ ተከታዩ ዘገባ እናልፋለን። የጅቡቲው ፕሬዚደንት ኢስማኤል ኦማር ጌሌ ኤርትራን ባልተገባ ባህሪና በነገረኛነት ከሰዋል። ፕሬዚደንቱ ይህንን ክሳቸውን ያሰሙት ለተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ከትናንት በስቲያ ባደረጉት ንግግር ነው። በሌላ በኩል ደግሞ ከኢትዮጵያ ጋር በአረንጓዴ ኢነርጂ ምርትና አጠቃቀም ሀገራቸው አብራ እየሰራች መሆኗን ገልጸዋል። ፕሬዚደንቱ የሽብር ፈጠራን የሶማሊያንና የየመንም ጉዳዮች አነሳስተዋል።
Member countries present here have seen that since 2008 the tense and still unresolved situation prevailing in the north of my country has followed the unjustified and incomprehensible occupation by Eritrean forces of part of
Djibouti. President Ngegir besma belaw yetetergoma ለተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ ተሳታፊ የሀገሮችና የመንግስታት መሪዎች ሲሰማ ነው የምታዳምጡት። ፕሬዚደንቱ ያሉት እንዲህ ነው። ከ2008 ዓመተ ምህረት ይህ በአውሮፓ የዘመን አቆጣጠር ነው፣ በኢትዮጵያ በ2001 ዓመተ ምህረት መሆኑ ነው። የኤርትራ ወታደሮች የሰሜናዊ ግዛቶቻችንን አንዳንድ አካባቢዎች ግልጽ ባልሆነና አግባብነቱን ማረጋገጥ በማይቻል ሁኔታ ከተቆጣጠሩ በኋላ በዚህም ዓመት ውጥረቱና ውዝግቡ ቀጥሏል። የጅቡቲው ፕሬዚደንት መልእክት ነው። የመንግሥታቸው ባለሥልጣናትና ራሳቸውን በተደጋጋሚ ወደ ኒውዮርክ ጉዳያቸውን እያንጠለጠሉ መመላለሳቸውን ሚስተር ጊሌ ለመሪዎቹ ጉባኤ አመልክተዋል። ለምን?
To inform me about the unreasonable behavior of Eritrea.
የኤርትራን ምክንያታዊ ያልሆነ ጠባይም ለማስረዳት። ኤርትራ አሉ ፕሬዚደንቱ፣ የሁኔታውን አሳሳቢነት በቸልታ መመልከትን ወይም ጆሮ ዳባ ልበስ ማለትን መርጣለች። ደግሞም
And to reject any attempted discussion.
ለውይይት የሚደረግን ማንኛውንም ጥረት ወይም ሙከራ ውድቅ ስታደርግ ቆይታለች።
To resolve this conflict peacefully, my country from the start has sought out
ይህንን ግጭት በሰላም ለመፍታት ሀገራቸው ሲጀመር አንስቶ የአፍሪካ ህብረትን፣ የአረብ ሀገሮች ህብረትን፣ የእስላማዊ ጉባኤ ድርጅትንና የተባበሩት መንግሥታት ድርጅትን ጽሕፈት ቤቶች ስትጎተጉት መቆየቷን ተናግረዋል። በኋላም የካታር ኤሚር በጉዳዩ ገብተው ለማሸማገል ያቀረቡትን ሐሳብ ኤርትራ ለአመክኗዊነት ጆሮዋን ትሰጣለች በሚል እምነት መቀበላቸውን አመልክተው፣ ይሁን እንጂ በሚያሳዝን ሁኔታ አሉ ጌሌ
But in vain, to date, more than 5 years after the signing of the mediation agreement, we still await the...
የሽምግልናው ስምምነት ከተፈረመ 5 ዓመታት አልፈውም የድንበሩን መካለልና በኤርትራ እጅ የሚገኙ የጦር እስረኞች ይመለሳሉ በሚል እስከ ዛሬ እየጠበቁ መሆናቸውን አመልክተዋል። ዓለም አቀፉ ማኅበረሰብ በ2009 ዓመተ ምሕረት በአውሮፓውያኑ የዘመን አቆጣጠር በቁጥር 1862 እና 1907 እንዲሁም በ2011 ዓመተ ምህረት በቁጥር 2023 ውሳኔዎችን ቢያሳልፍም
Eritrea has refused to recognize the
ኤርትራ ጅቡቲያውያን እስረኞች በእጇ ስለመገኘታቸውም ስትግድ ቆይታለች ብለዋል። ይሁን እንጂ አሉ ጌሌ ይመስገነውና እስረኞቹ ማምለጥ ይችላሉ።
This attitude of denial even after the return and testimony of these prisoners and the refusal
ይህ የክህደት ምግባር አሉ የጅቡቲው ፕሬዝዳንት። ወታደሮቹ አምልጠው ከወጡና የእማኝነት ቃላቸውን ከሰጡ በኋላ ቀጥሏል። ኤርትራ ይህንን ማድረጓና ለውይይትም ለመቀመጥ አለመፈለጓ ዓለም አቀፍ ደንቦችና ምግባሮችን የሚጻረር ነው ብለዋል ጌሌ።
It shows the danger that this country represents to the region and to the international community as a whole.
ሁኔታው ይህች አገር ለአካባቢውና በአጠቃላይም ለዓለም አቀፉ ማህበረሰብ አደጋ መሆኗን ያሳያል ብለዋል የጅቡቲ ፕሬዚደንት ኢስማኤል ጌሌ ለዓለም መሪዎች ኒውዮርክ ላይ ባደረጉት ንግግራቸው። ሀገራቸው ዘወትር በሰላም የምታምንና የንግግርን የሽምግልናን የድርድርን ጠቃሚነት የምትገነዘብ መሆኗን ጌሌ ተናግረዋል። ይሁን እንጂ
Nevertheless, territorial integrity of my country is non-negotiable.
ይሁን እንጂ የሀገሬ ተክለ ግዛት የማይደፈር መሆን ለድርድር የሚቀርብ አይደለም። በሚስተር ጌሌ የአደባባይ ክስ ላይ የኤርትራ መንግስት ያለውን ሐሳብና መላሽ ለመጠየቅ ወደ ተባበሩት መንግስታት የኤርትራ ሚስዮን ደውያለሁ። ለጊዜው አልተሳካም። መልእክት ግን አኑሬያለሁ። ባገኘሁ ጊዜ ይዤ መለሳለሁ። የኤርትራ መንግስት በአካባቢው ስም የማጉደፍ የጸባ አካሄድ በእጅጉ እንደሚያዝን ቀደም ሲል ባወጣቸው መግለጫዎች ሲያሳውቅ መቆየቱ ይታወሳል። የአካባቢው ብቸኛና ዋነኛ ያለመረጋጋት ምክንያት የኤርትራን ሉዓላዊ ግዛቶች በኃይል ይዛ ያለችው ኢትዮጵያ ናት ብሏል። አግባብነት የሌለውን የጅቡቲን አቋም ለመረዳት አስቸጋሪ ነው ብሏል የኤርትራ መንግስት ባለፈው የካቲት መጀመሪያ ባወጣው መግለጫ። የድንበሩ ውዝግብ ጉዳይ በጋራ ለተስማሙባቸው ሶስተኛ ወገን ድርጅቶች የቀረበ መሆኑንም መግለጫው ይጠቁማል። ክርክሩ በጥሩ ሁኔታ ተይዞ እያለ ብስለት የሌለውና በጎ መንፈስ የራቀው የጅቡቲ አቋም ለማስረዳት አስቸጋሪ ነው ብሏል የኤርትራ መንግስት። ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን። እሬቻ ምንድን ነው? ሰው ጠይቆናል። አሉላ ከበደ ባለሙያ አነጋግሯል። ባህልና ማህበረሰብ ዝግጅታችን መልስ ይዟል።
የኢሬቻን ባህል ምንነት የተመለከተ የአድማጭ ጥያቄ በድምፅም እናሰማለን። እሱ መነሻ ያደረገ ነው። በዚህ ጉዳይ ላይ ጥናት ያደረጉ ጽሑፎችን የጻፉ መጽሐፍ እስከ ማሳተም የደረሱ አንድ አዋቂ ጋብዘናል። ወደዚያው ነው እንግዲህ ምናመራው። ሊቀ አላፍ ቀሲስ በላይ መኮንን፣ በኦሮሞ ባህል የሚታወቅ በየዓመቱ የሚከበር ኢሬቻ የሚባል ባህልን በተመለከተ ወይም ልማድን በተመለከተ ከአድማጮች ጥያቄ ደርሰውን ነው ጋሄን ቃለ ምልልስ የምናደርገው። የባህሉን መሰረትም ህብረተሰቡ ከሚያዛምድበት ሁኔታ ጋር የምንመለከትባቸውን ጥያቄዎች ከማንሳቴ በፊት የአድማጩን ጥያቄ በቅድሚያ ላሰማው።
ከዚህ ከአሜሪካ ነው። የቮይስ ኦፍ አድማጭ ነኝ። አንድ ሀሳብ ለመስጠት ነው። ይህ መሳ ምንድን ነው? ከመስቀል በኋላ በዚህ በደብረ ዘይት የሚከበር ኢሬቻ ባል ትልቅ በዓል አለ። በዚህ በዓል ላይ ብዙ ሰዎች እየተከራከሩ ነው። ግማሾቹ የኦሮሞ አምልኮ ነው ይላሉ፣ ግማሾቹ ደግሞ የለም የኦሮሞ ባህል እየተባሉ ነው የሚከራከሩት። ስለዚህ እስከ ግጭትም የደረሱ ሰዎች አሉ። እና እባካችሁ ይሄንን ስርዓት በሚገባ ማብራራት የሚችል ሰው አቅርባችሁ ሰፊ ማብራሪያ ብታሰሙን በጣም ጥሩ ነው። ምክንያቱም ብዙ ጭቅጭቅና ክርክር አለ እና ይህንን በሰፊ ብታብራሩልኝ በጣም ጥሩ ነው። ብዙአየሁ እባላለሁ፣ ከአሜሪካ ነው። ሰላም
ሊቀ አላፍ። እንደ ሰሙት ብዙአየሁ የተባሉት አድማጫችን ባህል ነው አምልኮ ነው በሚል ውዝግብ ውስጥ የገቡ ሰዎችን ነው ዋቢ አድርገው ያነሱት። እስኪ ስለምንነቱ ያስረዱን። እርስዎ ጥናት አድርገዋል በዚህ ጉዳይ መጽሐፍም ማሳተም ድረስ ሄደዋልና፣ ለመሆኑ ኢሬቻ ምንድን ነው? መሰረቱ ምንድን ነው?
እንግዲህ ኢሬቻ አምልኮ ሳይሆን ባህል ነው። ትርጉሙን ላስቀምጥ። ኢሬቻ ማለት መስማማት፣ አንድነት። ማና ማን ነው የሚታረቀው ቢባል፣ አንደኛ ክረምት አልፎ በጋ ሲመጣ፣ እንግዲህ ድሮ ሲባል የነበረው ክረምትን የሚያልፍ ጥቂት ሰው ነው ወንዝን ችግሮችን የማለፍ ብልሃት ስላልነበረ፣ አንዳንድ ጊዜ ወዲህ ማዶ ያለው ዘመድ ተለያይቶ ይቀራል። ስለዚህ እርቅ የሚለው አንድ ራሱ እግዚአብሔር ታረቀን እግዚአብሔርን እርቅ እንደ መጠየቅ ነው።
በክረምቱ ውሃ ሙላት ተለያይተን የነበርን ወዳጆች እንድንገናኝ ያደረገን ያን አብሮ መኖር ፈቀደልን አምላክ እንደማለት ነው።
ይሄ ባህል በብሉይ ኪዳን ስርዓት ከክርስትናም ከእስልምና በፊት የነበረ በብሉይ ኪዳን የነበረ ስርዓት ነው። ይሄ ስርዓት
መልካም።
እንግዲህ በዚህ በብሉይ ኪዳን ውስጥ ብዙ ባህሎች አሉ። ለምሳሌ እስራኤላውያን ባህል አለ። በኢትዮጵያ ውስጥም የተለያዩ ብሔር ብሔረሰቦች የራሳቸው ባህል አላቸው። ሌላው እርቅ ማለት ደግሞ የተጣሉ ሰዎች ጧት ሲነሱ ወደ ስራ ከመሄዳቸው እንደምን አደራችሁ እንደምን አደርሽ ይባባላሉ፣ እና የተጣሉ ሰዎች ደግሞ ይታረቃሉ። ስለዚህ እሬቻ ማለት አንዱ ይሄ ነው። አሁንም ደግሞ ባል ሚስት ሲያገባ ሄዶ የሙሽራው ቤተሰብ እና ሙሽራው የሙሽሪትን ቤተሰብ ሄዶ ይስማቸዋል። ለምለም ሳር ይዞ ትከሻቸው ላይ አድርጎ ጉልበታቸውንም ትከሻቸውንም ይስምና ይቅርታ ይጠይቃል። ይሄም አራራ ወይንም እሬቻ ይባላል። ይሄ ብቻ አይደለም። አሁንም እሬቻ ሰዎች ለምሳሌ ስርዓት ሲፈጽሙ ህግ በኦዳ ስር ቁጭ ብሎ፣ ኦዳ ማለት እንግዲህ የሰው ልጅ ቤት መስራት ከመጀመሩ በፊት ሰው የሚኖረው አንድ በዋሻ ከዛ ባለፈ ደግሞ እንደዚህ እንደ ቤት የሚያገለግል ትልቅ ዛፍ ስር ኦዳ ስር ነው እና እዛ ስር ሆኖ ህግ ያወጣል፣ ይዳኛል፣ ያስታርቃል። ኑሮም እዛው ነው፣ አዳራሹም ነው እሱ። እንደ አዳራሽም ይጠቀሙበታል ኦዳ። ስለዚህ እሬቻ ማለት ትርጉሙ በጣም ሰፊ ነው። በዚህ ብቻ የሚያበቃ አይደለም። ስለዚህ ይሄ እሬቻ ባህል እንጂ
አምልኮ አይደለም።
አምልኮ አይደለም። ምናልባት ሰዎች እዛ ሄዶ አምልኮ መስሏቸው የሚያጓሩ አሉ። አሁን እየቀረ መጥቷል። ይሄ በማስተማር ለማስቀረት እኔ ከ15 ዓመት በላይ እሬቻ ተገኝቻለሁ። 15 ዓመት በላይ
በየአመቱ እየሄዱ በዛ ስርዓት ላይ ተገኝቻለሁ ነው እያሉኝ ያሉት።
ተገኝቼ አስተምራለሁ። ይሄ ባህል እንጂ ሃይማኖት አይደለም። የነበረው ከክርስትናና ከሃይማኖት በፊት ነው። ከየትኛውም ሃይማኖት ጋር ደግሞ አይቃረንም። የማይቃረንበት ምክንያት ምንድን ነው? ባህል ነው። በአመት አንድ ቀን ብቻ አይደለም አምልኮ። መቼም አንድ ቀን በአመት አንዴ ነው።
ልክ ነው።
በአንድ ቀን ብቻ እግዚአብሔር ተጠይቆ በቃ የሚባል አይደለም። ይሄ ባህል ግን ሰዎች ለምሳሌ መንገድ ላይ ሲገናኙ እንደምን አደርክ፣ እግዚአብሔር ይመስገን ይባባላሉ። እግዚአብሔር በማናቸው ውስጥ ቢሮ ስንገባ፣ ስናርስ፣ እጃችን ስንታጠብ እግዚአብሔር እንለምናለን። ይሄ ባህላችን ነው። የሰው ልጅ ባህሉ ነው ፈጣሪውን ማስታወስ ማለት ነው። ፈጣሪውን ስላስታወሰ እዛ ስለሄደ ጣዖት አምልኮ ነው ወይ አምልኮ ነው ሊባል አይችልም። በብሉይ ኪዳን አባ ገዳው በስሩ የፖለቲካ ሰዎች አሉት፣ ደበሌ በሚባል ሁለተኛ የሃይማኖት ሰዎች አሉ፣ እንደዚህ የሚያስታርቁ ሌሎች ደግሞ የባህል ስራም የሚሰሩ አሉ። አሁን በአዲስ ኪዳን ግን የፖለቲካ ስራ የሚሰራ መንግስት ነው፣ ህዝብ የሚያስተዳድር ድሮ የሚያስተዳድር ክርስትና እስልምና እስከመምጣቱ እንዲህ አይነት ህግ መንግስት አወቃቀር ከመምጣቱ በፊት አባ ገዳ እንደ ንጉስ ስለሆነ መጥቶ ለምሳሌ ህዝቡን የሚያስተዳድረው በየዘርፉ በየክፍሉ ነው። አሁን ህዝብን የሚያስተዳድር መንግስት አለ። የሃይማኖት ስራ የሚሰሩ ደግሞ የሃይማኖት አባቶች አሉ። ለእስልምና መስጊድ፣ ለክርስቲያንም ደግሞ ቤተ ክርስቲያን አለ። ሃይማኖት ኤክሰርሳይዝ የሚታረገው እዛ ነው። ባህል እዚህ ኤክሰርሳይዝ ማድረግ ደግሞ ከዛ ጋር የሚቃረን አይደለም የሚለው ነው።
መልካም። ከእሬቻ አከባበር ስርዓቱ ጋር የተያያዙ ጉዳዮችን እናንሳ። ምናልባትም አንዳንዶችን ጠያቂያችን እንዳቀረቡት አምልኮ ነው ወደሚለው አስተሳሰብ የወሰዷቸው በስርዓቱ ይሄ ባህል ወይም ይሄ ስርዓት በሚከበርበት ስነ ስርዓት ላይ የሚደረጉ ክንዋኔዎች ግዑዝ የሆነ አካልን ወይ መንፈስን እንደሚከበር ወይንም እንደሚመለክ አድርጎ ያሳዩትን ነገሮች እስኪ ቅድም በማስተማር መስተካከል ያለበት ነው፣ ሰዎች በተሳሳተ መንገድ ሊያደርጉ ይችላሉ ያሉትን ያብራሩልን። ምንድን ነው የሚከናወነው በዛ ስርዓት ላይ?
እንግዲህ እየተከናወነ ያለው ምንድን ነው ከማለታችን በፊት ሊከናወን የሚገባውን ልናገር።
እሺ።
አባ ገዳው እየተከናወነ ያለውም ነው ይሄ። ሄዶ እዛ በየጎሳው ይጠራል። ቱለማ፣ ቦረና፣ ጉጂ እያለ በቾ እያለ የኦሮሞ ዘር አለ። በየዘሩ
የኦሮሞ ነገዶች ይጠራሉ።
ነገዶች? አዎ፣ የኦሮሞ ነገድ አለ። መጀመሪያ መመረቅ፣ ሁለተኛ የሚመርቁ እሱን ይጠራና በዛ ምንድን ነው የሚለው ዋይኒ መልካ ከና ዋይኒ ቅሌ ከና ይላል። የዚህ የባህሩ አምላክ ነው። በግዕዛችን ደግሞ ምን ይላል መሰለ? አምላከ ባህር ወቀላያት ይላል። እንደውም ከኦሮምኛ ጋር የሚመሳሰል ዋቅሪ መልካከና ይላል ኦሮሞ አይደል?
ምን ማለት ነው
ዋቅሪ መልካከና ማለት? አምላከ ባህር ማለት ነው። የዚህ የባህሩ አምላክ ማለት ነው። የባህሩ አምላክ ይሄንን ባህሩንም የፈጠርክ ሰማዩንም የፈጠርክ መሬቱንም የፈጠርክ ሰውንም የፈጠርክ አምላክ ነው።
ዝግጅቱ አልተጠናቀቀም፣ ወደፊት እንመለስበታለን። ክቡራትና ክቡራን አድማጮች ሰዓታችን ለዛሬ ወደ መጠናቀቁ ነው። ከምሽቱ 3 ሰዓት በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት እንደገና እንገናኛለን። በኢንተርኔት ዌብሳይታችን ላይ voanews.com/amharic ብላችሁ ፈልጉን፣ ተሳተፉ። ፕሮግራሙን የመራችሁ ጽዮን ግርማ፣ በቴክኒክ መሐንዲሱ በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሶሎሞን አባተ ነኝ። ጤና ይስጥልኝ።
This program has come to you from the Voice of America, Washington.